ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው።
ያስጨናቂውን በትር የሰበረ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ክብር ለስሙ ይሁን። እኔና እናንተን እየደገፈን እየጠበቀን ወገኖቼ ያንዳንዷን ደቂቃ በሱ ምህረት ውስጥ እንድናልፍ እየረዳን ለዚህች ምሽት ደግሞ አበቃን። ማን ይመስለዋል? ማንስ ይስተካከለዋል? ልጆቹን ለጠላት አሳልፎ የማይሰጥ ቀናተኛ አምላክ አለን። ክብር 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 ገናና ለታላቁ ስሙ ይሁን። እንግዲህ ወገኖቼ በተከታታይ ስንመለከት የነበረውን የሁለተኛ ነገሥት መጽሐፍ ጥናታችንን እግዚአብሔር ረድቶን ጨረስን። ዛሬ እንግዲህ የምንመለከተው የሮሜን መልእክት ይሆናል ማለት ነው። አዎ እግዚአብሔር አምላካችን ከዛ ከሁለተኛ ነገሥት መጽሐፍ ብዙ ነገሮችን እንዳስገበየን እንዳስጨበጠንም ሁሉ ከዚህ ከሮሜ መልእክትም ደግሞ ብዙ ታላላቅ ቁም ነገሮችን ያስተምረናል። በእውነት ከሮሜ መጽሐፍ ታላላቅ ቁም ነገሮችን ጌታ መንፈስ ቅዱስ እንደሚያስጨብጠን እኔ ባለሙሉ ተስፋ ነኝ። እስቲ በማስቀደም ይህንን ዝማሪ አብረን እናድምጥ።
ንጉሥ ነገሥት የሳሌም ንጉሥ የዘላለም አባት የኛ ንጉሥ ያስጨናቂውን ዘንግ የሰበረ የጫንቃችንን ሸክም የጣለ ኢየሱስ ክርስቶስ ያለን ንጉሥ ያስጨናቂውን ዘንግ የሰበረ የጫንቃችንን ሸክም የጣለ ኢየሱስ ክርስቶስ ያለን ንጉሥ የሰላም አለቃ ነው ኢየሱስ ከዳዊት ዘር ግንድ ነው ይህ ንጉሥ አለቅነቱ ለዘላለም ነው ለሰላሙ ፍጻሜ የሌለው ኢየሱስ መንግሥቱ የጸና ነው አለቅነቱ ለዘላለም ነው ለሰላሙ ፍጻሜ የሌለው ኢየሱስ መንግሥቱ የጸና ነው። ኢየሱስ ፍጹም አምላክ ፍጹም ሰው በአባቱ ቀኝ የተቀመጠው በክብርና በስልጣኑ ያለው አሁንም ዓለምን የገዛ ነው ክርስቶስ የጌታዎች ጌታ ነው። በክብርና በስልጣኑ ያለው አሁንም ዓለምን የገዛ ነው ክርስቶስ የጌታዎች ጌታ ነው።
እግዚአብሔር ስለዚህ ዝማሬ ይክበር ይመስገን። እንዲህ ያለ ጥዑም ዜማ ያገለገለንን ወንድማችንን ከፍ ያለው በላይን እግዚአብሔር በኑሮውና በአገልግሎቱ አብዝቶ ይባርከው። እናመስግን። መድኃኒታችንና ጌታችን ኢየሱስ ክርስቶስ ሆይ እናመሰግናለን ስለዚህች አዲስ ዕለት። ጌታ ሆይ አንተ ጊዜ የማያልፍብህ ከአገልግሎትም የተነሳ ደግሞ ብዙ ዓመታትን አስቆጥረሃልና ከሥልጣን ላይ መውረድ አለብህ ተብለ የማትከሰስ ወንበርህም የማይገለበጥ የነገሥታት ንጉሥ ብቻህን በሰማይና በምድር ላይ የምትገዛ ጌታ ነህና እንሰግድልሃለን እንገዛልሃለንም። እግዚአብሔር ሆይ ይህንን ድንቅ ነገር ደግሞ በሕይወታችን ስላደረክና ስለፈጸምክ እጅግ ደስ ይለናል። ክብር ተመስገን። በእውነት ጌታችን ሆይ እነሆ በሕይወት ዘመናችን ሁሉ ለአንተ እንድንገዛ ፈቃድህንም ደግሞ የምናከናውን ባሪያዎች አድርገን እንድትቀራርጸንና እንድታበጃጀን አሁንም ራሳችንን በፊትህ እንጥላለን። አቤቱ መድኃኒታችን ሆይ ቃልህ እኛን ቀርጾ እግዚአብሔር አባቴና አምላኬ ሆይ ላንተ መፈቃድ ደግሞ የምንኖር ሰዎች እንዲያደርገን እኛነታችንን በሙሉ እንድትገዛ ይሄው ጌታ ሆይ በፊት ቁጭ ብለናል። እባክህ እግዚአብሔር አባታችንና ጌታችን ሆይ መተላለፋችንን አንካሳነታችንን ጎደሎ ነገራችንን ሳትመለከት በምህረትህና በቸርነትህ ደግሞ እንድትገናኘን እንለምናሃለን። ቃልህን ደግሞ ከጸባወት ያለ መከልከል ወደኛ እንድትልክ እንድትባርከን ለሕይወት ዘመናችን ሁሉ እግዚአብሔር ሆይ የሚሆነንን ስንቅ እግዚአብሔር ሆይ እንድትሰጠን እንለምናሃለን። ጊዜውን ሁሉ ባርክልን። አንተን ታምነው እግዚአብሔር ሆይ በራዲዮናቸው ዙሪያ በዚህች ሰዓት የተኮለኮሉትን ህዝብህን ሁሉ ወንዶችና ሴቶች ባሪያዎችን እግዚአብሔር ሆይ እንድትባርካቸው እኔ ባሪያ ለምንሃለሁ። በመድኃኒታችንና በጌታችን በኢየሱስ ክርስቶስ ስም ስትል ስማን፣ አሜን። ጮች ባለፈው ክፍለ ጊዜ ጥናታችን ከሁለተኛ ነገስት ምዕራፍ 24 እና ምዕራፍ 25 የተመለከትነው ናቡከደነጾር ይሁዳን ከመውረሩ እየተነሳ ያይሁድ ወደ ባቢሎን ስለመማረካቸው በስፋት ተመልክተን ነበር። እግዚአብሔር ወገኖቼ በአንደኛና በሁለተኛ ነገስት ውስጥ ለሕይወታችን ዘመን የሚተርፈውን ብዙ ቁም ነገሮችን እግዚአብሔር እንደተናገረን እምነታችን ነው። በዛሬው ምሽት ክፍለ ጊዜ ጥናታችን ባለፈው ጊዜ ቃል እንደገባንላችሁ ይዘን የቀረብነው የሐዋርያው ጳውሎስ መልእክትን ነው። ያውም ደግሞ የሮሜ መልእክት ማለት ነው። እስቲ አስቀድሜ ስለ ሮሜ መልእክት ወይም ደግሞ ጥናታችን አንድ ሁለት ከማለቴ በፊት መግቢያውን በተመለከተ አንዳንድ ሐሳቦችን ላነሳና ልጠቃቅስ ፈልጋለሁና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ የሐዋርያው ጳውሎስ መልእክት ወደ ሮሜ ሰዎች የሚለውን ክፈቱ። የሐዋርያው ጳውሎስ መልእክት ወደ ሮሜ ሰዎች። አድማጮች እስቲ ቀደም ብዬ እንደተናገርኩት ስለ ሐዋርያው ጳውሎስ ጥቂት እንድናገር ይፈቀድልኝ። ሐዋርያው ጳውሎስ በጻፋቸው ጽሑፎች አማካይነት መለኮታዊ መገለጥን በተመለከተ የተለየ አሰራርን እንመለከታለን። እግዚአብሔር በተለያዩ መንገዶች ስለ ራሱ ለሰው ልጆች ገልጿል። በሙሴ አማካይነት አምስቱን የሕግ መጻሕፍትም ሰጥቶናል። ታሪክን፣ ቅኔንና ትንቢቶችንም ሰጥቶናል። ወንጌልን ሰጥቶናል። አሁን ደግሞ ወደ አንድ የተለየ ምድብ መጥተናል። የተለየ ምድብ ያልናቸውም የሐዋርያቱን መልእክቶች ነው። በአዲስ ኪዳን ውስጥ የሚገኙትን አብዛኛዎቹን መልእክቶች የጻፈው ያው ሐዋርያው ጳውሎስ እንደሆነ ይታወቃል። ሐዋርያው ጳውሎስ ለተለያዩ አብያተ ክርስቲያናት በጻፋቸው በእነዚህ መልእክቶች አማካይነት እግዚአብሔር ለኛም ይናገረናል። የሮሜ መልእክት ወንጌል ለዓለም የተገለጠበት መልእክት ነው ማለት ይቻላል። ይህን ልብ እንድትሉ ፈልጋለሁ። የሮሜ መልእክት ለዓለም የተገለጠበት መልእክት ነው ማለት ይቻላል። ሮም ወዳጆቼ በጊዜው ለሚታወቀው ዓለም እንደ ማዕከል የምትቆጠር ነበረች። መልእክቱን በተመለከተ ራሱ ጳውሎስ ነገር ግን አሕዛብ በመንፈስ ቅዱስ ተቀድሰው የተወደደ መስዋዕት ሊሆኑ ለእግዚአብሔር ወንጌል እንደ ካህን እያገለገልኩ ለአሕዛብ የክርስቶስ ኢየሱስ አገልጋይ ሆነ ዘንድ ከእግዚአብሔር በተሰጠኝ ጸጋ ምክንያት ተመልሼ ላሳስባችሁ ብዬ በአንዳንድ ቦታ በድፍረት ጻፍኩላችሁ ይላል። ሮሜ ምዕራፍ 15 ከቁጥር 15 እስከ 16 ያለውን ስፍራ ይመለከቷል። እዚህ ላይ ወገኖቼ ጳውሎስ የአሕዛብ ሐዋርያ መሆኑን ነው የሚነግረን። ከዚሁ ጋር አያይዞም ስምዖን ጴጥሮስ የእስራኤል ሕዝብ ወይም የአይሁድ ሐዋርያ እንደሆነ ይነግረናል። ለምሳሌ ያህል በገላትያ መልእክቱ ለተገረዙት ሐዋርያ እንደሆን ለጴጥሮስ የሰራለት ለኔ ደግሞ ለአሕዛብ ሐዋርያ እንደሆን ሰርቷልና አይላል። ገላትያ ምዕራፍ 2 ከቁጥር 8 እስከ 9 ያለውን ስፍራ ልብ በሉ። ገላትያ ምዕራፍ 2 ከቁጥር 8 እስከ 9። እንግዲህ ጳውሎስ የአሕዛብ ሐዋርያ መሆኑን ይበልጥ ተረጋግጧል ማለት ነው። የዚሁ መልእክት የመጨረሻ ምዕራፍም ስታነቡ ጳውሎስም ሰላምታ ከሚያቀርብላቸው ሰዎች አብዛኛዎቹ ከአሕዛብ ወገን እንደነበሩ ነው የምትረዱት። የሮሜ ቤተ ክርስቲያን አባሎች በአመዛኙ አህዛብ ነበሩ። የሮሜን ቤተ ክርስቲያን የመሠረተው ሌላ ሰው ቢሆን ኖሮ በሌላ ሰው ሥራ ጣልቃ ለመግባት ወደዚያ እንደማይሄድ ጳውሎስ ይናገራል። እርሱ ግን ወደዚያ ማለትም ወደ ሮም ለመሄድ የነበረው ንግግት ይናገራል። በሚቻለኝ መጠን በሮሜ ላላችሁ ለእናንተ ደግሞ ወንጌልን ልሰብክ ተዘጋጅቻለሁ ነው የሚላቸው። ሮሜ ምዕራፍ 1 ቁጥር 15ን በኋላ ተመልከቱ። ሮሜ ምዕራፍ 1 ቁጥር 15ን በኋላ ተመልከቱ። ወደ ሮሜ ዶ ወንጌልን ለመስበክ ይፈልጋል። በሐዋርያት ሥራ ምዕራፍ 26 ደግሞ ጌታ በተገለጠበት ጊዜ ስለሰጠው መልእክት ጳውሎስ ለአግሪጳ ሲነግረው እንመለከታለን። እንዲህ ነበር ያለው፣ የኃጢአትንም ስርየት በእኔም በማመን በተቀደሱት መካከል ርስትን ያገኙ ዘንድ ከጨለማ ወደ ብርሃን ከሰይጣንም ሥልጣን ወደ እግዚአብሔር ዞር እንዲሉ ዐይናቸውን ትከፍት ዘንድ ከሕዝቡና ወደ እነርሱ ከምልክ ከአሕዛብ አድንሃለሁ ይላል። የሐዋርያት ሥራ ምዕራፍ 26 ቁጥር 17ና 18ን ይመለከቷል። የሐዋርያት ሥራ ምዕራፍ 26 ቁጥር 17ና 18ን በኋላ ተመልከቱ። ከእርሱ በፊት ሌላ ሰው በዚያ ወንጌልን እንደሰበከ ቢያውቅ ኖሮ ምንም እንኳ ፍላጎቱ ቢኖርም ጳውሎስ በፍጹም ወደ ሮም እንደማይሄድ ነበር የሚናገረው። ሮሜ ምዕራፍ 15 ቁጥር 20ን በኋላ ተመልከቱ። ሮሜ ምዕራፍ 15 ቁጥር 20ን ልብ ይሏል። በሌላው ሰው መሰረት ላይ እንዳልሰራ የክርስቶስ ስም በተጠራበት ስፍራ ሳይሆን ወንጌልን ለመስበክ ተጣጣርኩ ይላል። እንግዲህ ልብ በሉ፣ ጳውሎስ ሌላ በመሰረተው ሌላው በደከመበት ሥራ ጣልቃ መግባትን አይፈልግም። ስለዚህም ከጳውሎስ በፊት ማንም ሐዋርያ ወደ ሮም አልሄደም ነበር የሚል ማጠቃለያ ላይ መድረስ እንችላለን ወገኖቼ። እንዲህም ሲባል የሮምን ቤተ ክርስቲያን ማን መሰረታት የሚል ጥያቄ ከዚሁ ጋር ተያይዞ ሊነሳ ይችላል። ለዚህ እኔ የምሰጠው መልስ ሊገርማችሁ ይችላል። እኔ እንደማምነው ምንም እንኳ ወደዚያ ሄዶ ባያውቅም ሐዋርያው ማለቴ ነው፣ በርቀት መቆጣጠሪያ እየተጠቀመ የሮምን ቤተ ክርስቲያን የመሰረታት ጳውሎስ ነበር። ግር ሊላችሁ ወይም ደግሞ ባነጋገሬ ልትደነቁ ትችላላችሁ። በሐዋርያነት ሥልጣኑ በመጠቀም በሚጽፋቸው መልእክቶች በሮም ለነበሩ ክርስቲያኖች ምሪትና ምክር ያስተላልፍላቸው ነበር። ይህንን ነበር በርቀት መቆጣጠሪያ ብዬ የተናገርኩት። እስቲ ይህን ይበልጥ ግልጽ ላድርገው። ሮም በጣም ግዙፍ ከተማ ነበረች። ጳውሎስ ወደዚያ ሄዶ አያውቅም። ከእርሱ ቀድሞ እዚያ የሄደ ሐዋርያም አልነበረም። በጣም የሚገርመው ደግሞ በዚያ ስፍራ ቤተ ክርስቲያን ተመስርታለች። ግን ቤተ ክርስቲያኗ እንዴት ልትመሰረት ቻለች? ጳውሎስ በተለያዩ በሮም ግዛቶች ይንቀሳቀስ በነበረበት ጊዜ ብዙ ወንዶችና ሴቶች በክርስቶስ አምነዋል። እነዚህ በተለያዩ የሮም ግዛቶች የነበሩና ጌታን የተቀበሉ ክርስቲያኖች አብዛኛዎቹ በሮም ከተማ መኖር ጀምረዋል። ለዚህም ምሳሌ የሚሆነን ጳውሎስ ወደ ቆሮንቶስ በሄደበት ጊዜ የሚገጥመው ነገር ነው። ከዚያም በኋላ ጳውሎስ ከአቴና ወጥቶ ወደ ቆሮንቶስ መጣ። በወገኑም የጳንጦስ ሰው የሚሆን አቂላ የሚሉትን አንድ አይሁዳዊ አገኘ። እርሱም ከጥቂት ጊዜ በፊት ከሚስቱ ከጵርስቅላ ጋር ከጣሊያም ሮም ማለት ነው መጥቶ ነበር። አይሁድ ከሮሜ ይወጡ ዘንድ ቀላውዲዮስ አዞ ነበርና ወደ እነርሱ ቀረበ። ሥራቸውም አንድ ስለ ነበረ በእነርሱ ዘንድ ተቀምጦ በአንድ ላይ ሠሩ። ሥራቸውም ድንኳን መስፋት ነበረና ይላል የሐዋርያት ሥራ ምዕራፍ 18 ከቁጥር 1 እስከ 3 ያለውን ስፍራ በኋላ ተመልከቱ። የሐዋርያት ሥራ ምዕራፍ 18 ከቁጥር 1 እስከ 3 ያለውን ስፍራ ይመለከቷል። ይህ እንግዲህ ቆንጆ ማረጋገጫ ነው ማለት ነው። ጳውሎስ ከአቂላና ከጵርስቅላ ጋር ተገናኘ። እነዚህ ሰዎች የሚኖሩት በሮም ነበር። ሆኖም ጸረ ሴማውያን እንቅስቃሴ ተቀስቅሶ ስለነበር በቀላውዲዮስ ትእዛዝ ሮምን ለቀው ወጥተዋል። በዚያ ወቅት በቆሮንቶስ ነበሩ። በኋላ እንደምንመለከተው ከጳውሎስ ጋር ወደ ኤፌሶን በመሄድ በዚያ እውነተኛ የክርስቶስ ምስክሮች ሆነዋል። በኋላም እንደገና ወደ ሮም ስለተመለሱ ጳውሎስ የሮሜ መልእክቱን ሲጽፍ ሰላምታ ሲያቀርብላቸው እንመለከታለን። ስለ እነዚህ ባልና ሚስት የግል ሕይወት ይህን ያህል ተረድተናል። ስለ ሌሎቹ ክርስቲያኖችስ ምን የምንለው ይኖረናል? ከእነዚህ ክርስቲያኖችም ጋር ቢሆን ወገኖቼ ጳውሎስ በተለያየ ስፍራ ተገናኝቶ ነበር፣ ወደ ክርስቶስም አምጥቷቸዋል። ጳውሎስ በርቀት ሆኖ የሮምን ቤተ ክርስቲያን መስርቷል። ወደ ክርስቶስ የመራቸው አንዳንድ ክርስቲያኖች ወደ ሮም በመሄድ ለቤተ ክርስቲያኒቱ መመስረት ምክንያት ሆነዋል። እንግዲህ እነተኛው ማስረጃ ይሄ ነው ማለት ነው። ምንም እንኳን ወዳጆቼ የሮሜን መልእክት በሚጽፍበት ጊዜ ጳውሎስ ገና ወደ ሮም ባይሄድም ሮምን ያውቃታል። እንደ ፊልጵስዩስና ተሰሎንቄ የመሳሰሉትን የሮም ቅኝ ግዛቶች ጎብኝቷል። የሮምን ባህል፣ ህጉን፣ ቋንቋውንና ኗኗሩንም በደንብ አጥርቶ ያውቃታል። በሮማውያን በተሰሩ አውራ መንገዶችም ተጉዟል። በየመንገዱና በየገበያው ስፍራ ከሮም ወታደሮች ጋር ተገናኝቷል። በሮም ወይኒ ቤቶችም ታስሯል። በሮም ሸንጓ ባሎች ፊትም ቆሟል። እንዲያውም አልፎ ተርፎ የሮም ዜግነት የሚያስገኘውን ጥቅም ተካፍሏል። እንግዲህ ምንም እንኳ በአካል ገና ወደዚያ ባይሄድም ጳውሎስ ስለ ሮም ብዙ የሚያውቀው ነገር እንዳለው መረዳት ይቻላል። የዓለም መናገሻ ከተማ ከሆነችው ከሮም የዘላለሙን ወንጌል ሊሰብክ ነው። ሮም እንደ ማግኔት ናት ማለት ይቻላል። በጊዜው በሚታወቀው ዓለም የነበሩ ወንዶችና ሴቶች በብዛት ወደዚህች ከተማ ይሳቡ ነበር። ጳውሎስና ሌሎች ሐዋርያት በዚህ ታላቅ መንግሥት አውራጃዎችና ወረዳዎች እየተዘዋወሩ ወንጌልን በሚሰብኩበት ጊዜ ብዙዎች ክርስትናን ተቀብሏል። በተለያዩ ቦታዎች አብያተ ክርስቲያናት ተሰርተዋል። ከጊዜ በኋላ ደግሞ ብዙዎች ወደ መናገሻው ከተማው በመጉረፍና በዚያም መኖር ጀመሩ። መንገዶች ሁሉ ወደ ሮም ያደርሳሉ የሚሉ አባባል ያለ ምክንያት አይደለም። ክርስቲያኖች በዚህ መናገሻ ከተማ መሰብሰብ እንደጀመሩ መሰብሰቢያ ቤተ ክርስቲያን መስራት አስፈለጋቸው።
አዳራሹ ሰፊ ነው፣ የአምላካችን ቤት ሰላምና ደስታ የሰፈነበት ትልቅና ትንሽ አይባልበት። አዳራሹ ሰፊ ነው፣ የአምላካችን ቤት አዳራሹ ሰፊ ነው፣ የአምላካችን ቤት ሰላምና ደስታ የሰፈነበት
እግዚአብሔር ስለዚህ ዝማሬ ይክበር ይመስገን። በዝማሬውም ያገለገለንን ወንድማችንና አምሳለቃ ስዩምን እግዚአብሔር በኑሮውና በአገልግሎቱ አብዝቶ ይባርከው። የእግዚአብሔር ቤት ወዳጆቼ ለልጆቹ ሰፊ ነው። ብቻ እኛ እዚያ ለመድረስና ከዚያ ቦታ ለመገኘት ፈቃዱን ማከናወን ይፈልግብናልና ይህንን እንድናደርግ ደግሞ እግዚአብሔር ይርዳን። ወዳጆቼ ምናልባትም የሮምን ቤተ ክርስቲያን ማንም ግለሰብ አልመሰረታትም ማለት ይቻላል። ጳውሎስና ሌሎች ሐዋርያት ወንጌልን ሲሰብኩ ጌታን የተቀበሉ አማኞች ወደ መዲናይቱ ከተማ ሄዶ ቤተ ክርስቲያን መስርተዋል። ስለዚህም የሮምን ቤተ ክርስቲያን በአጥቢያ ደረጃ የመሰረቷት ብዙ ክርስቲያኖች በአንድነት ሆኖ ነበር ማለት ይቻላል። ጴጥሮስ የሮምን ቤተ ክርስቲያን አለመመስረቱና ከቤተ ክርስቲያኒቱ ምንም አይነት ግንኙነት እንዳልነበረው እውነት ነው። ምክንያቱም በጴንጤቆስጤ ቀንም ሆነ በቀጣዮቹ ቀኖች ያሰማው ስብከት በቀጥታ እስራኤላውያንን ብቻ የሚመለከት ነበር። ሮማዊው ባለስልጣን ቄርኔሊዮስ በክርስቶስ እስካመነበት ጊዜ ድረስ የምስራቹ ቃል አረማውያንንም እንደሚያቅፍ ጴጥሮስ ገና አልተረዳም ነበር። ነገሩን ለማጠቃለል ያህል ወዳጆቼ ይህን መልእክት ለሮም ሰዎች እየጻፈላቸው ያለው ጳውሎስ እንደሆነ አይተናል። ምንም እንኳ ሐዋርያው ጳውሎስ በተለያዩ ሁኔታዎች ቀደም ብሎ ሮምን ቢያውቃትም ወደፊት ግን በአካል ሊጎበኛቸው ያስባል። የሮም ቤተ ክርስቲያን መስራች ጳውሎስ ነው። ልብ በሉ፣ የሮም ቤተ ክርስቲያን መስራች ሌላ ሰው ወይም ደግሞ አገልጋይ ሳይሆን ጳውሎስ ራሱ ነው። ይህን ታላቅ መልእክት ወደ ማንነቱ ስንቃረብ ከአብይ ወይም ከጭብጥ ሐሳቡ ጥልቀትና ስፋት አኳያ እንደሚገባ ለማስተማር ብቁ እንዳልሆንኩ ይሰማኛል። የመልእክቱ አብይ ሐሳብ የእግዚአብሔር ጽድቅ ነው። ልብ በሉ፣ የዚህ የመልእክቱ ዋናው ሐሳብ ወይም ጭብጥ ሐሳቡ የእግዚአብሔር ጽድቅ የሚል ነው። በጣም የሚገርመው ደግሞ ዓለም ይህን መልእክት መቀበልም ሆነ መስማት አለመፈለጉ ነው። ዓለም መስማት የሚፈልገው የሰው ልጅን ክብር ነው። ከእግዚአብሔር ይልቅ የሰው ልጅ ልቆ እንዲታይ ነው ዓለም የሚፈልገው። ግን ወዳጆቼ የሰው ልጅ በኃጢአት የተበከለና የጠፋ መሆኑን ከዘነጋን፣ ይህንንም እውነትና መፍትሄውን ካላስተማርን የሰው ልጅ ካለበት ውድቀት መነሳት እንደማይሆንለት አስባለሁ። ለሰው ልጅ ኃጢአት መፍትሄ እንዲሆን እግዚአብሔር ክርስቶስን ሰጥቶናል። የሮሜ መልእክት አብይ ሐሳብም ይሄው ነው። ወገኖቼ ያ በመስቀል ላይ ከጌታ ኢየሱስ ክርስቶስ ጋር የተሰቀለው ወንበዴ በሮም ግዛት ለመኖር አትፈለግም ተብሎ ነበር እንዲገደል የተፈረደበት። ጌታ ኢየሱስ ክርስቶስ ግን በመንግሥተ ሰማይ እንኳ ቦታ ሊኖረው እንደሚችል ዛሬ ከኔ ጋር በገነት ትሆናለህ በማለት ነግሮታል። ሉቃስ ምዕራፍ 23 ቁጥር 43ን ይመለከቷል። እግዚአብሔር እንደኔና እናንተ ያሉትን ኃጢአተኞች ይቀበላል፣ የራሱም ልጆች ያደርጋቸዋል። ይህን የሚያደርገው ግን ኢየሱስ መስቀል ላይ ከፈጸመው የቤዛነት ሥራ የተነሳ እንጂ ከእኛ ጥረት ወይም መልካምነት የተነሳ አይደለም። የሮሜ መልእክት አብይ ሐሳቡም ይሄው ነው። አንድ ዕውቅ የመጽሐፍ ቅዱስ ምሁር እንደ ተናገረው የታድሶ እንቅስቃሴ የዚህ መጽሐፍ ጥልቅ ጥናት ውጤት ነበር በማለት አስተያየቱን ሰጥቷል። በየዘመናቱ የተነሱትን የመንፈሳዊ መነቃቃት ወይም መታደስ እንቅስቃሴዎች ስንመለከትም የእንቅስቃሴው መሪዎች ከፍተኛ የሮሜ መልእክት ዕውቀትና መረዳት እንደነበራቸው እንመለከታለን። ማርቲን ሉተር የሮሜን መልእክት አስመልክቶ ሲናገር ከዕለታዊ ምግብ ባልተናነሰ ሁኔታ ክርስቲያኖች በየዕለቱ ሊያነቡትና ሊያጠኑት የሚገባ መልእክት ነው ብሏል። ከአዲስ ኪዳን መጻሕፍት የላቀ ስፍራ የሚሰጠው የወንጌል መልእክትን ያካተተ የክርስቲያኖችን ነፍስ የሚመግብ መጽሐፍ ነው ብሏል። አንብበነው አንጠግብም፣ አጥንተን አንዘልቀውም። እንዲያውም ብዙ ባነበብነውና ባጠናነው መጠን ይበልጥ ውድና ክቡር ይሆንብናል ብሎታል። ከጥንት ቤተ ክርስቲያን አባቶች አንዱ የነበረው ዮሐንስ አፈወርቅ ከሐዋርያቱ መልእክቶች መሃል አንዱ በሳምንት ሁለት ቀን እንዲነበብለት ያደርግ ነበር። ኮለሪጅ እንደሚነግረን ደግሞ በዚያ ጊዜ የነበረው መልእክት የሮሜ መልእክት ነበር። ከታላላቅ ሳይንቲስቶች አንዱም ለሮሜ መልእክት ከፍተኛ ከበሬታና አድናቆት ነበረው። እምነትን የሚፈጥር መጽሐፍ እንደሆነም ተረድቷል። ይህ ሚካኤል ፋራዳይ በመባል የሚታወቀው ሳይንቲስት ሊሞት እያጣጣረ በነበረበት ጊዜ አንድ ጋዜጠኛ አሁንስ ስለምን እየተመራመርክ ነው ቢለው፣ እምነቴ የተመሰረተው ለኔ በሞተልኝ አዳኜ በኢየሱስ ክርስቶስ ላይ የተመሰረተ ስለሆነ ጽኑና አስተማማኝ ነው። ወደ ሰማይ ልገባ የምችልበትን ሁሉ ስላዘጋጀልኝ ስለ ዘላለማዊ ሕይወቴ መመራመር የለብኝም በማለት ነበር የመለሰለት። የመናኝ ጉዞ የሚባለው መጽሐፍ ጻፊ ዮሐንስ ቡኒያም ሕይወት ለዘለቄታው የተለወጠም የሮሜን መልእክት በማንበብ ነበር። የመናኝ ጉዞ የሚነግረን በጸጋ ስለ ዳነ ኃጢአተኛ ሲሆን ያም ኃጢአተኛ ራሱ ዮሐንስ ቡኒያም ነው። እኔም በበኩሌ አጥብቄ የምመክራችሁ ነገር ቢኖር የሮሜን መልእክት በየለቱ እንድታነቡ ነው። አንብቡት፣ አጥኑት፣ አሰላስሉት። በሕይወታችሁ አስደናቂ ውጤት ታገኛላችሁ። በዚህ መልእክት አማካይነት እግዚአብሔር እንዲናገረንና እንዲያስተምረን የሁላችን ጸሎት ይሁን። ያማኝ ሕይወት የሚመሰረተው በዚህ መጽሐፍ ውስጥ በተካተተው እውነት ነው። ስለዚህም የሮሜን መጽሐፍ ማጥናት የእያንዳንዱ አማኝ ናፍቆት ሊሆን ይገባል። እግዚአብሔር ስለዚህ ድንቅ ቃሉ ለዘላለም የተመሰገነ ይሁን። እንግዲህ በጌታ የተወደዳችሁ አድማጮቻችን፣ የዚህ የሮሜ መጽሐፍ መግቢያ ጥናታችን እዚሁ ላይ ያበቃል። ነገ ደግሞ ምዕራፍ አንድን ይዘንላችሁ እንቀርባለን። እስከዚያው ድረስ በጸሎታችሁ አትለዩን፣ ደብዳቤዎቻችሁ ማይለዩን እያልን በዚሁ የምንሰናበታችሁ በቴክኒኩ በኩል ቴክኒሻን
አለማየሁ ዳዊት፣
በትምህርቱ በኩል እኔ አበበ ከበደ ወርቅ የነበርኩኝ ደህና ደሩ እያልን በዚህ ዝማሬ እንሰናበታችኋለን።
ዳመጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።